ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22 23 አመታቸው ነው። ሌሎቹ ስንጀምር 1000 ልጆች 7 አመታቸው ነበር ገና ተጥናቱ ሲጀመር።
ባለፉት 22 አመታት የ3000 ኢትዮጵያውያን ህጻናትና ዳጊዎች የኑሮ ሁኔታ ሲከታተል የነበረው ያንግ ላይቭስ ኢትዮጵያ ዋና ኃላፊ ዶክተር አሉላ ፋንክረስት ነው ቀደም ብለን የሰማናቸው። ስለ ድርጅቱ ግኝት በምሽቱ ያጋሩናል። የሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ በቅንብሩ አብሮን ይቆያል። አብራችን አምሹ። ወደ ቀዳሚ ዝግጅት እንሻገር። ያንግ ላይቭስ ኢትዮጵያ ላለፉት 22 አመታት የ3000 ኢትዮጵያን ህጻናትና አዳጊዎችን ኑሮ ሁኔታ ሲያጠና ቆይቷል። በኢትዮጵያ ዘመን አቆጣጠር በ1993 ዓመተ ምህረት የተጀመረው ጥናቱ ከውልደት ጀምሮ ያሉ 2000 ጨቅላ ህጻናትንና የ7 አመት እድሜ ያላቸውን 1000 ልጆችን እስከ ወጣትነት ዘመናቸው ተከትሎ ለወግ ለማድረግ እስኪደርሱ ለማየት በቅቷል። ከጥናቱ ጋር የተያያዙ ጉዳዮችን ኃላፊው ዶክተር አሉላ ፓንክረስ ታጋርተውናል። ያነጋገራቸው ደግሞ ኤደን ገረሙናት።
Young Lives በኢትዮጵያ የመጀመሪያው የረጅም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓመተ ምህረት አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ህፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በደህንነት፣ በአእምሮ ጤናና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በYoung Lives ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንክረስት ባለፉት አመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ።
የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲ ኔት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ፣ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ፣ ከስራ ጋር ተገናኝቷል የሚለው ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ እንደዚሁም የጥቃት ጉዳይ፣ ያለድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገብጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ።
ከኢትዮጵያ ውጪ በፔሩ፣ በህንድና በቪየትናም የሚደረገው ይህ ጥናት ዋና ትኩረቱን በደህንነት ላይ ያደረገ ነው።
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22 23 አመታቸው ነው። ሌሎቹ ስንጀምር 1000 ልጆች 7 አመታቸው ነበር ገና ተጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ ያደጉ 8 አመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም ምግብ ዋስትና በገጠር ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት 22 ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ።
የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤትና ተስፋ የሚሰጥ አይነት ውጤት ነው ያገኘነው። ምን ለማለት ነው የፈለኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻለ መጣ ያደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸው ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና መጀመሪያ ላይ በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን።
ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዳይሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ።
እና ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር በከተማዎች። በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን።
የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር የተመዘገበ እንደሆነም ጠቁመዋል።
ህፃናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልቶ አይታዩም ነበረ 13 15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። እዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየ ነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአይምሮ ጫና ማጥነቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ።
በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ የጥናት ዘዴዎቹንና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአይምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች ያጥኒ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ ያጠኑ ነው።
ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው Young Lives በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና ባለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ አመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንደጠላበት Young Lives ኢትዮጵያ ዋና ዳይሬክተር ዶክተር አላ ፓንክረስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናዳው ዘገባ ኤደን ገረመው።
እንደገረመውና አመሰግናለሁ። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና አቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ከተቋሙ ዋና ስራ አስኪያጅ ስሜት አደሰ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ስሜት አደሰ ባላለሁ አፍሪዮርኪን ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። እሺ፣ ተጀመረ? እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
ተጀመረው በ2018 ነበረ። ሌላ ድርጅት ነበረና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሶልቭ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የኛን ችግር ሶልቭ ባደረገን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ይችላልና።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምትሰጡት?
እኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሙኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጪ ደግሞ በ15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድነው? እኛ ምንድነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም። እኛ ደግሞ ምንድነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ያቆማልና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ ይያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶች ናቸው እንደ ማናጀር ሆኖ እየሰሩ ያሉትና በዛ ማከለ ያለውን ሁለቱንም ጋር ለማስተራቅ ነው ሞከር ነው። ያ ማስተራቅ ደግሞ ምንድነው ስራ ይግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ ወቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አው ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምንበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋቂ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበር?
አዎ ፈታኝ ነበር። መጀመሪያ አካባቢ ለምሳሌ ድርጅታችን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሆን በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥሞናል። ያ አንደኛው ቢኝ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ስንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናልና ያንን ትረስት ለመፍጠር ኦፍ ኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተ ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሐሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሰው ለማድረግ የሚችሉ ሐሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል። እና ያ ነገር ደግሞ ይቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ካቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችም ገብተውበት ቢሰሩበትና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎድበት ምክንያት ምንድነው? በሰው እምነት ማጥፋት በጣም የመጣ ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበረበት አንደኛው ነገር ምንድን ነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱ ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደርብል ወይም ኢንቨስትመንት ላገኝብል ይሄንን እንደ አሴት የሚታይበት ሁኔታ የለም። እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ።
በጣም አመሰግናለሁ። ስመኝ ታደሰ፣ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የቀድሞው የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪና የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር አርፈዋል። ስለ አወዛጋቢው የሙያዊ ህይወታቸው ቆንጅታ ትነግረናለች።
በትውልድ ስማቸው ሃይንዝ አልፍሬድ ኪሲንጀር ሄንሪ ኪሲንጀር እንደ አውሮፓውያን የዘመን አቆጣጠር በ1923 ዓመተ ምህረት ግንቦት 27 ቀን ጀርመን ፎርት ከተማ ላይ ነው የተወለዱት። እንደ አውሮፓውያን የዘመን አቆጣጠር በ1938 እሳቸውና የአይሁድ እምነት ተከታዩ ቤተሰባቸው ናዚዎችን ሸሽተው ወደ ዩናይትድ ስቴትስ ተሰደዱ። በሁለተኛው የዓለም ጦርነት የዩናይትድ ስቴትስ የጦር ሰራዊትን ተቀላቀሉ ኪሲንጀር። ከዚያም ሃርቫርድ ዩኒቨርሲቲ ገብተው ከተማሩ በኋላ በዚያው ዩኒቨርሲቲ መምህር ሆኑ። በ1969 የወቅቱ ፕሬዚደንት ሪቻርድ ኒክሰን ኪሲንጀርን የብሔራዊ ጸጥታ አማካሪያቸው አድርገው ከሾሟቸው በኋላ አስከትለው የውጭ ጉዳይ ሚኒስትርነቱን ጨመሩላቸው። በዚህም ኪሲንጀር ሁለቱንም ስልጣኖች ደርበው በመያዝ የመጀመሪያ ሰው ሆነዋል። የውጭ ፖሊሲ ከግብረ ገባዊ ይልቅ በተጨባጭ ስራ ላይ ሊውሉ በሚችሉ ውሳኔዎች ላይ መመስረት አለበት በሚለው አቋማቸው በሚያቀነቅኑት ሪል ፖለቲክ በሚባለው አመለካከታቸው ይታወቁ ነበር ኪሲንጀር። ኤረን ዴቪድ ሚለር በበርካታ የሪፐብሊካንና የዲሞክራት አስተዳደሮች በተደራዳሪነት አገልግለዋል። ከሄንሪ ኪሲንጀር ጋር ግን አልሰሩም።
His detractors will argue that he was cruel and callous. Some argue
ነቃሲዎቻቸው ክፉ ጨካኝ ሰው ናቸው ብለው ይከራከራሉ። በካምቦዲያና ላኦስ በሰባዎቹ መጀመሪያ አመታት ባንግላዴሽን በሚመለከት በነበሯቸው ፖሊሲዎች በጦር ወንጀለኝነት ተጠያቂ መደረግ ያለባቸው ሰው ናቸው ብለው የሚከራከሩም አሉ። ይሄ ለለችንም አሜሪካውያን መሪዎችን ሊመለከት የሚችል ነው። ያም ሆነ ይህ ኪሲንጀር ዲፕሎማሲን በሚመለከት ልዩ ተጽዕኖ የነበራቸው ሰው መሆናቸው ሐቅ ነው።
ኪሲንጀር ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ1969 ዓመተ ምህረት በካምቦዲያና በላኦስ ላይ ስላካሄደችውና የቪየትናሙን ጦርነት ስላቀጣጠለው የአየር ድብደባ ለዩናይትድ ስቴትስ ምክር ቤት ሳይገልጹ ቀርተዋል። ያም ቢሆን ጦርነቱ እንዲቆም በተደጋጋሚ ከሰሜን ቪየትናሙ ከለዱክ ቶ ጋር የተገናኙ ድርድር ያካሄዱ ሲሆን በዚህም ሁለቱም በ1973 የኖቤል የሰላም ሽልማትን ለማሸነፍ በቅተዋል። ለዱክ ቶ ግን ሽልማቱን ለመቀበል ፈቃደኛ አልነበሩም። ኪሲንጀር በ1972 ከቻይና ጋር በመነጋገር የወቅቱ ፕሬዚደንት ሪቻርድ ኒክሰን ኮሚኒስቲቱን ሀገር በመጎብኘት ከሊቀመንበር ማኦ ዜዶን ጋር እንዲገናኙ አመቻቹ። እናም ኒክሰን ያቺን ሀገር የጎበኙ የመጀመሪያ የአሜሪካ ፕሬዚደንት ሆኑ። ይህ ከሄንሪ ኪሲንጀር ዋና ዋና ክንዋኔዎች አንዱ ቢሆንም በማሳቹሴትስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ተባባሪ ፕሮፌሰሩ ጄረድ ሃይንስ ግን የተለየ አመለካከት ነው ያላቸው። ኪሲንጀርን ራሳቸውን ማስተዋወቅ ላይ በጣም ጎበዝ ነበሩ ይሏቸዋል።
Changed the conception of diplomacy through his practice of shuttle diplomacy. He made it
በተከታታይ በመመላለስ ያካሄዱት በነበረው የዲፕሎማሲ አሰራራቸው የዲፕሎማሲን ጽንሰ ሐሳብ ቀይረውታል። ትልቅ ትኩረት የሚሰጠው ጉዳይ አድርገዋል። ደስ የሚልና የሚስብ ነገር አድርገውታል ማለትም ይቻላል። ስለዚህም ያ ስመጥር የውጭ ፖሊሲ ሰው አድርጓቸዋል። ያን ስማቸውን ገለጥ ገለጥ አድርገን ውስጡን ከተመለከትን ግን ያላቸው የውጭ ፖሊሲ ታሪካቸው ዩናይትድ ስቴትስን ይህ ነው በሚባል ደረጃ የተጠቀመ እንዳልነበረና ያለን።
ሄንሪክ ሲንጀር ከፕሬዝደንት ኒክሰን በኋላ የተከተሉትን ፕሬዝደንቶች በሙሉ ፕሬዝደንት ባይደንንም ጭምር ሁሉንም አማክረዋል። ባይደን ግን ወደ ዋይት ሃውስ ጽሕፈት ቤታቸው ወደ ኦቫል ኦፊስ ጋብዘዋቸው አያውቁም። የአሜሪካ ካቶሊክ ዩኒቨርሲቲው የታሪክ ፕሮፌሰር ማይክል ክሪሜጅ ኪሲንጀር ለአመታት በዘለቀው ተጽዕኖ ፈጣሪነታቸው ወደር እንደሌላቸው ይናገሩላቸዋል። ያን ይበሉ እንጂ ታዲያ ሪል ፖለቲክ የተባለው ስቴቶችን የማያገናዝብ ሙሉ በሙሉ ጥቅም ተኮር የሆነው የኪሲንጀር ፍልስፍና በአሜሪካ የውጭ ፖሊሲ ገኖ ዋናውን ቦታ ተቀዳጅቷል ብለው እንደማያምኑ ነው የሚያስረዱት።
And I think that
he himself is very aware that the dominant strain of American foreign policy is what could be described as liberalism.
ትልቁ የአሜሪካ የውጭ ፖሊሲ ጉልበት ለዘብተኛ ዓለም አቀፋዊነት ወይም ዊልሰናዊነት የሚባለው መሆኑን እሳቸው ራሳቸው በሚገባ የሚረዱት ይመስለኛል። ስሙ የተወሰደው ከፕሬዝዳንት ኡድሮ ዊልሰን ነው። ሊግ ኦፍ ኔሽንስን የመሰረቱትና ዓለምን ለዲሞክራሲ ምቹ እናደርጋት በሚል መርሆ በአንደኛው የዓለም ጦርነት የተዋጉት ፕሬዝዳንት ዊልሰን ነበሩ። በርግጥም ዋናው የአሜሪካ የውጭ ፖሊሲ ባህል እሱ ነው። ኪሲንጀር ደግሞ ያንን ይቃወሙ ነበር። ከዚያ አቋያ ሲታይ ታዲያ የሳቸው አመለካከት በምንም መልኩ አሸናፊ የነበረ አይመስለኝም።
ኪሲንጀር አምናም ማለት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረትም ዩክሬን ሩሲያ ወረራዋን ታቆምላት ዘንድ ግዛቷን ቆርሳ ለመስጠት መዘጋጀት ይኖርባታል የሚል ነገር መናገራቸው ተጨማሪ ውዝግብ አስነስቶ እንደነበረ አይዘነጋም።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። ቀጣዩ ዘገባ ደግሞ በሞስኮ ስለተሰረቁ የዩክሬን ህጻናት ይነግረናል።
ዴኒስ ብሬጅኒ እንደተናገረው ባለፈው አመት ጥቅምት ወር ትምርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ ክራይሚያ በሩሲያ ቁጥጥር ስር ነበረች።
The school workers forged documents for going to the camp because my parents didn't sign any permission.
ወደ ካምፑ ለመሄድ የትምርት ቤቶቹ ሰራተኞች ሰነዶችን ማጭበርበር ነበረባቸው። ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም።
ያኔ ብሬጅኒ 17 አመት ወጣት ነበር። የአካባቢው ሰራተኞች ለተማሪዎቹ የፕሮፖጋንዳ ትምርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል።
They said Russia was better, that it would seize the territories of Ukraine and that Ukrainians were its slaves. If they found Ukrainian paraphernalia, they
ሩሲያውያን የተሻሉ ስለሆኑ የዩክሬን ግዛቶችና ዩክሬናውያንን በባርነት መያዝ ይችላሉ ብለዋል። ዩክሬናውያንን የሚያንጸባርቅ ማናቸውንም ነገር ቢያገኙ በእሳት ያቀጣጥሉታል ወይም በጫጭቃው ይጥሉታል።
በካምፑ ከአራት ወራት ቆይታ በኋላ ብሬጅኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል።
Sometime in May, I got a call from a friend. He said there is a Ukrainian organization, Save Ukraine, that brings children home.
አንድ ጊዜ ግንቦት ወር ውስጥ ጓደኛዬ ስልክ ደወለልኝ። ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ። ስልክ ደወልኩላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላየኋቸውም ነበር።
በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬጅኒን ከክራይሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግስት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው። ድርጅቱ 13 የተለያዩ ተልእኮችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ህጻናትን መመለሱን ገልጿል። አንዳንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ።
First, we prepare all the documents. Then we work on logistics and determine the best road. We must count even tiny nuances.
በመጀመሪያ ሁሉንም ሰነዶች እናዘጋጃለን። ከዛም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለው መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን።
በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8000 በላይ የዩክሬን ህጻናትን እንደ ብሬጅኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከነዚህ አብዛኞቹ ህጻናት የት እንዳሉ ባለስልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች
የቀደመውን ዘገባ ያስደምጠን ደረጀ ደስታና አመሰግናለሁ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና በምስል ምህንድስና አብረናችሁ ነበር። መልካም ምሽት ይሁንላችሁ።